ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የሚያዝያ 2 2010 ዓ.ም ተምረት ዕለታዊ ስርጭታችንን ነው። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስደምጣችኋለን። በዛሬው ዕለት ስርጭታችን ሁለት አበይት ክንውኖችን ወደ እናንተ እናደርሳለን። በቅድሚያም ርዕሰ ሊቃነ ጳጳሳት ፍራንቺስኮ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት አንድ ሐዋርያዊ ቃለ ምዕዳን በትላንትናው ዕለት በሚያዝያ 1 2010 ዓ.ም በይፋ ለንባብ ማቅረባቸው ይታወሳል። ይህንን ሐዋርያዊ ቃለ ምዕዳን በተመለከተ ሰፋ ያለ ዝግጅት በመጀመሪያው ክፍለ ጊዜ እናስደምጣችኋለን። ከህዳር 29 2008 ዓ.ም ተመረተ እስከ ህዳር 4 2009 ዓ.ም ተመረተ ድረስ ለ349 ቀናት ያህል ማለት ነው በርዕሰ ሊቃነ ጳጳሳት ፍራንቺስኮ የታወጀና በመላው ዓለም በሚገኙ የካቶሊክ አብያተ ክርስቲያናት ዘንድ ቅዱስ ልዩ የምህረት ዓመት ተከብሮ ማለፉ ይታወቃል። በእነዚህ 349 ቀናት ያህል በቆየው ቅዱስ ልዩ የምህረት ዓመት በርዕሰ ሊቃነ ጳጳሳት ፍራንቺስኮ አነሳሽነት የምህረት ልዑካን የሚል መጠሪያ የተሰጣቸውና ከመላው የዓለማችን ክፍሎች የተውጣጡ 1000 የካቶሊክ ቤተ ክርስቲያን ካህናትን ያቀፈ ልዩ የምህረት ልዑክ በቅዱስነታቸው መቋቋሙ የሚታወቅ ሲሆን እነዚህ ልዩ የምህረት ልዑካን የተሰጣቸውን አገልግሎት አጠናቀው ወደ ሮም መመለሳቸው ይታወቃል። በዛሬው ቀን ረፋዱ ላይ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በቫቲካን በሚገኘው የቅዱስ ጴጥሮስ ባዚሊካ ለነዚህ የምህረት ልዑካን አባላት ባሳረጉት መስዋዕተ ቅዳሴ ላይ ያሰሙትን ስብከት በሁለተኛው ክፍል ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ጋውዴቴ ኤት ኤዙልታቴ ደስ ይበላችሁ ሐሴትም አድርጉ በርዕሰ ሊቃነ ጳጳሳት ፍራንቺስኮ የተጻፈ ሐዋርያዊ ቃለ ምዕዳን። በአሁኑ ዓለማችን ውስጥ የሚገኙ የማኅበረሰብ ክፍሎች ወደ ቅድስና መንገድ እንዲመለሱ የሚጋብዝ ጥሪ። መግቢያ። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በአምስት ዓመታት የርዕሰ ሊቃነ ጵጵስናቸው ዘመን ሦስት ሐዋርያዊ ቃለ ምዕዳኖችን ለንባብ ማብቃታቸው የሚታወቅ ሲሆን ከዚህ ቀደም እንደ ጎርጎሮሳውያኑ የቀናቆጣጠር በህዳር 24 2013 ዓ.ም በላቲን ቋንቋ ኢቫንጀሊ ጋውዲዮም በአማርኛው በግርድፉ ሲተረጎም በወንጌል የሚገኝ ደስታ የሚል ሐዋርያዊ ቃለ ምዕዳን ይፋ ማድረጋቸው የሚታወቅ ሲሆን አሁን በሚገኘው ዘመናዊ ዓለማችን ውስጥ ቅዱስ ወንጌልን እንዴት መስበክ እንደሚገባ በቅዱስ ወንጌሉስ የሚገኙትን ክርስቲያናዊ እሴቶችን በሕይወታችን ለመኖር በመንጥርበት ወቅት ሁሉ ልናገኘው የምንችለውን እውነተኛ ደስታ በዝርዝር የሚገልጽ ሐዋርያዊ ቃለ ምዕዳን እንደሆነም ይታወቃል። እንደ ጎርጎሮሳውያኑ የቀናቆጣጠር በመጋቢት 19 2016 ዓ.ም በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው በግርድፉ ሲተረጎም የፍቅር አሴት በሚል ርዕስ ለንባብ ያበቁትና በቤተሰብ ዙሪያ ሊኖር ስለሚገባው ፍቅርና የቤተ ክርስቲያን አገልጋዮች በቤተሰብ ውስጥ የሚፈጠሩትን የተለያዩ አይነት ተግዳሮቶችን እንዴት በብቃት መፍታት እንዳለባቸው የሚያመለክተው ቃለ ምዕዳን በሁለተኛነት በቅዱስነታቸው የተጻፈ ቃለ ምዕዳን ነው። ከዚያም በመቀጠል በሶስተኛ ደረጃ የሚገኘው ደግሞ በትላንትና ሁለት ማለትም በሚያዝያ 1 2010 ዓ.ም ለንባብ የበቃው በላቲን ቋንቋ ጋውዴቴ ኤድ ኤዙልታቴ በአማርኛው በግርድፉ ሲተረጎም ደስ ይበላችሁ ሐሴትም አድርጉ በሚል ርዕስ ለንባብ ያበቁት ሐዋርያዊ ቃለ ምዕዳን በሶስተኛ ደረጃ ቅዱስነታቸው ከጻፉት ቃለ ምዕዳን ይመደባል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ደስ ይበላችሁ ሐሴትም አድርጉ በሚል ርዕስ በትላንትና ሁለት ማለትም በሚያዝያ 1 2010 ዓ.ም ለንባብ ማብቃታቸውን ቀደም ሲል የገለጽን ሲሆን ይህ ሐዋርያዊ ቃለ ምዕዳን የመጠሪያ ርዕስቱን ያገኘው በማቴዎስ ወንጌል በምዕራፍ 5 ከቁጥር 12 ላይ በተጠቀሰው ደስ ይበላችሁ ሐሴትም አድርጉ ከሚለው የወንጌል ክፍል የተወሰደ መሆኑ የተገለጸ ሲሆን አሁን ባለው ዘመናዊ ዓለማችን ውስጥ የሚኖሩ የሰው ልጆች ሁሉ ወደ ቅድስና ሕይወት እንዲመለሱ ጥሪ የሚያቀርብ ቃለ ምዕዳን እንደሆነም ለመረዳት ተችሏል። ደስ ይበላችሁ ሐሴትም አድርጉ በሚል ርዕስ ቅዱስነታቸው በትላንትናው ቀን በይፋ ለንባብ ያበቁት ሐዋርያዊ ቃለ ምዕዳን 5 ምዕራፎችን የያዘና 177 አንቀጾችን አቅፎ የያዘ ቃለ ምዕዳን እንደሆነም ለመረዳት ተችሏል። ኢየሱስ በርሱ ምክንያት የሚሰደዱትንና የሚዋረዱ ሰዎችን በሙሉ ደስ ይበላችሁ ሐሴትም አድርጉ በማለት የማበረታቻ ቃል ተናግሯቸው እንደነበረ እግዚአብሔር ሁሉንም ነገሮች ወደ እርሱ እንዲመለሱ ጥሪ እንደሚያቀርብና በአንጻሩም እርሱ ለኛ እውነተኛ የሆነ የሕይወት ደስታን እንደሚሰጠን የሚያወሳ ሐዋርያዊ ቃለ ምዕዳን ሲሆን ትክክለኛውን ደስታ የሚሰጠን እግዚአብሔር ብቻ እንደሆነም በሰፊው የሚያትት ሐዋርያዊ ቃለ ምዕዳን ነው። የቅድስና ሕይወት እንድንኖር መጠራታችንን የሚገልጹ መልእክቶችና ጥሪዎች ከመጽሐፍ ቅዱሳችን የመጀመሪያው ገጽ አንስቶ እስከ መጨረሻው ድረስ በሰፊው መጠቀሱን የሚያትተው ይህ ደስ ይበላችሁ ሐሴትም አድርጉ የተሰኘው የቅዱስነታቸው ሐዋርያዊ ቃለ ምዕዳን ይህም እግዚአብሔር ራሱ ለአብርሃም ተገልጦለት እንደነበረና እኔ ኤልሻዳይ ነኝ በፊቴ ተመላለስ ነቀፋም አይኑርብህ በማለት እንደሚጀምር ያትታል። ይህ ደስ ይበላችሁ ሐሴትም አድርጉ በሚል ርዕስ በርዕሰ ሊቃነ ጳጳሳት ፍራንቼስኮ ተጽፎ በትላንትና ዕለት በይፋ ለንባብ የበቃው ቃለ ምዕዳን አሁን ባለንበት ዘመናዊ ዓለማችን ውስጥ የሚኖሩ የሰው ልጆች ሁሉ ወደ ቅድስና ሕይወት እንዲመለሱ ጥሪ ከማድረጉን ባሻገር ወደ ቅድስና ሕይወት ለመመለስ የሚያስችሉ መንገዶችን በመጠቆም በእነርሱ ላይ ማብራሪያ የሚሰጥ ቃለ ምዕዳን ሲሆን የተለያዩ አይነት የቅድስና መንገዶችን በመጠቆም በተለይም ደግሞ አሁን ባለንበት በእኛ ዘመን እግዚአብሔር በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በርሱ መርጦናልና በማለት ለሚያቀርብልን ጥሪ በቂ የሆነ ምላሽ መስጠት የሚያስችሉንን መንገዶች የሚያመላክት ሐዋርያዊ ቃለ ምዕዳን እንደሆነም ለመረዳት ተችሏል። ይህ ደስ ይበላችሁ ሐሴትም አድርጉ በሚል ርዕስ በቅዱስነታቸው ተጽፎ በትላንትናው ዕለት በይፋ ለንባብ የበቃው ሐዋርያዊ ቃለ ምዕዳን ቀደም ሲል እንደገለጽነው በአምስት ምዕራፎች የተከፋፈለና 177 አንቀጾችን አቅፎ የያዘ ሐዋርያዊ ቃለ ምዕዳን ነው። በምዕራፍ 1 ላይ እግዚአብሔር ባሁን ወቅት ባለው ዘመናዊ ዓለማችን ውስጥ ለሚኖሩ ሰዎች እግዚአብሔር ለነርሱ ስላቀረበው የቅድስና ጥሪ ያመለክታል። በምዕራፍ 2 ላይ ደግሞ ሁለት ቀንደኛ የቅድስና ጠላቶችን ያትታል። በምዕራፍ 3 ላይ በጌታ ብርሃን እይታ በሚል አርዕስት ሰፊ ትንታኔ ተቀምጧል። በምዕራፍ 4 ላይ ደግሞ በዛሬው ዓለማችን ውስጥ የሚታዩ የቅድስና ምልክቶች የሚል አርዕስት የተሰጠው ሲሆን በአምስተኛውና በመጨረሻው ምዕራፍ ደግሞ መንፈሳዊ ውጊያ ማድረግ ነክቶ መጠበቅና በማስተዋል ጥበብ የተሞላ ውሳኔ ማድረግ በሚል አርዕስት ሰፊ ትንታኔ ይዞ ቀርቧል። ክቡራንና ክቡራት አድማጮቻችን በትላንትናው ዕለት ማለትም በሚያዝያ 1 2010 ዓ.ም በርዕሰ ሊቃነ ጳጳሳት ፍራንቺስኮ ተጽፎ ለንባብ በይፋ የቀረበውን በላቲን ቋንቋ ጋውዴቴ ኤት ኤዙልታቴ በአማርኛው ደስ ይበላችሁ ሐሴትም አድርጉ የሚለው ሐዋርያዊ ቃለ ምዕዳን ከላይ ለመጥቀስ እንደተሞከረው በርካታ ወቅታዊ ጉዳዮችን በመዳሰስ አሁን በሚንገኝበት ዘመናዊ ዓለማችን የሚገኙ የሰው ልጆች ወደ ቅድስና ሕይወት የሚጋብዝ ሐዋርያዊ ቃለ ምዕዳን ነው። ክቡራንና ክቡራት አድማጮቻችን ከዛሬው ዕለት ጀምሮ በተከታታይ ደስ ይበላችሁ ሐሴትም አድርጉ በሚል ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት ለንባብ ያበቁትን ሐዋርያዊ ቃለ ምዕዳን ጠቅላላ ይዘቱን በተከታታይ ወደ እናንተ አድማጮቻችን እንደምናቀርብ ከወዲሁ ቃል እየገባን አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን። ከህዳር 29 2008 ዓ.ም እስከ ህዳር 4 2009 ዓ.ም ድረስ ለ349 ቀናት ያህል ማለት ነው። በርዕሰ ሊቃነ ጳጳሳት ፍራንቺስኮ የታወጀና በመላው ዓለም በሚገኙ የካቶሊክ አብያተ ክርስቲያናት ዘንድ ቅዱስ ልዩ የምህረት ዓመት ተከብሮ ማለፉ ይታወቃል። በህዳር 11 2009 ዓ.ም ልዩ ቅዱስ የምህረት ዓመት በይፋ ሲጠናቀቅ የምህረት ተግባራችንም በዚያው የሚጠናቀቅ አለመሆኑን በወቅቱ የገለጹት ቅዱስነታቸው ይልቁንም መላው የካቶሊክ ቤተክርስቲያን ምእመን አካላዊና ስጋዊ የሚባሉ የምህረት ተግባራትን በምእመናን ልብ ውስጥ በዘላቂነት ታትመው እስከ ሕይወታቸው ፍጻሜ ድረስ ከነርሱ ጋር በመዝለቅ መንፈሳዊ ግዴታችንን በሚገባ እንድንወጣ በማቴዎስ ወንጌል በምዕራፍ 25 ከቁጥር 31 እስከ 40 ላይ እንደተጠቀሰው በመጨረሻው የፍርድ ቀን ጌታችን ኢየሱስ ክርስቶስ ለሚያቀርብልን ጥያቄ በብቃት መልስ እንድንሰጥ የሚያስችለንን ክርስቲያናዊ ስንቃችን ሆነው ከኛ ጋር እስከ መጨረሻ መዝለቅ ይገባቸዋል ማለታቸው ይታወሳል። በእነዚህ 349 ቀናት ያህል በቆየው ቅዱስ ልዩ የምህረት ዓመት በርዕሰ ሊቃነ ጳጳሳት ፍራንቺስኮ አነሳሽነት የምህረት ሉካን የሚል መጠሪያ የተሰጣቸውና ከመላው የዓለማችን ክፍሎች የተውጣጡ 1000 የካቶሊክ ቤተ ክርስቲያን ካህናትን ያቀፈ ልዩ የምህረት ሉካን በቅዱስነታቸው መቋቋሙ የሚታወቅ ሲሆን እነዚህም ካህናት ከርዕሰ ሊቃነ ጳጳሳት ፍራንቺስኮ በተቀበሉት ምስጢረ ንስሐንና ከምስጢረ ንስሐ ጋር ተያያዥነት ያላቸውን መንፈሳዊ አገልግሎቶችን መስጠት የሚያስችላቸውን የኃጢአት ስርየት የመስጠት ልዩ መንፈሳዊ መብት ተጠቅመው በመላው ዓለም በመጓዝ የምህረት ተግባራትን ሲያከናውኑ መቆየታቸው ይታወሳል። እነዚህ በቁጥር 1000 የሚሆኑ የምህረት ልዑካን የተሰጣቸውን መንፈሳዊ ተልእኮ አጠናቀው ወደ ሮም ከተማ ተመልሰዋል። በዛሬው ቀን በሚያዝያ 2 2010 ዓ.ም ረፋዱ ላይ በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ተገኝተው ርዕሰ ሊቃነ ጳጳሳት ፍራንቺስኮ መሪነት የተካሄደውን መስዋዕተ ቅዳሴ መታደማቸውም ይታወቃል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በወቅቱ ባሳረጉት መስዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Abbiamo ascoltato nel libro degli Atti con grande forza gli apostoli davano testimonianza della resurrezione del Signore Gesù. Tutto parte dalla resurrezione di Gesù. Da essa deriva la testimonianza degli apostoli e attraverso questa vengono generate la fede e la vita nuova dei membri della comunità con il suo schietto stile evangelico.
ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ የሚለውን በዛሬው ዕለት ከሐዋርያት ሥራ ላይ ተወስዶ የተነበበውን የመጽሐፍ ቅዱስ ክፍል አዳምጠናል። ሁሉም ነገር የሚጀምረው ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ነው። የሐዋርያት ምስክርነት የመነጨው ከዚሁ ሲሆን በዚህም ምክንያት የማኅበረሰቡ አባላት እምነትና አዲስ ሕይወት ግልጽ ከሆነው የወንጌል ያኗኗር ዘይቤ የተገኙ ናቸው። በዛሬው ቀን መስዋዕተ ቅዳሴ ላይ የተነበቡት ምንባባት ውስጥ የተጠቀሱት ዳግም መወለድና የማኅበረሰቡ ሕይወት የሚባሉ ሁለት የማይነጣጠሉ ገጽታዎች እንዲፈጠሩ ያደርጋል። ስለዚህም የተወደዳችሁ ወንድሞቼ ወደ እናንተ ስመለስ ከቅዱስ ልዩ የምህረት ዓመት ጀምሮ ስለ ነበራችሁ አገልግሎት ለማሰላሰል እፈልጋለሁ። እናንተ አከናውናችሁት የነበረው ተግባር በዚህ ከላይ በተጠቀሱት ሁለት ገጽታዎች የሚመለከት አገልግሎት የነበረ ሲሆን ይህም ለሰዎች አገልግሎት በመስጠት ሰዎች ከመንፈስ እንዲወለዱና ለማኅበራዊ አገልግሎት ራሳቸውን እንዲያዘጋጁ በማገዝ ሰዎች በደስታና ከፍቅር ትእዛዛት ጋር ተመጣጣኝ የሆነ ሕይወት እንዲኖራቸው አግዛቸዋል። ዛሬ የሰማነው የእግዚአብሔር ቃል በዚህ ረገድ የሚያመለክተን ሁለት አቅጣጫ እናንተ አሁን ያደረጋችሁትን አገልግሎት በተመለከተ ሁለት ነገሮችን ለማለት ወዳለው። የዛሬው ቅዱስ ወንጌል የጌታችን የኢየሱስ ክርስቶስን ከሙታን መነሳት መስካሪ እንዲሆን የተጠራ አንድ ሰው ራሱ በቅድሚያ ከመንፈስ መወለድ እንደሚኖርበት ይገልጻል። ይህ ካልሆነ ግን ልክ በዛሬው ቅዱስ ወንጌል ውስጥ በዋነኝነት እንደተጠቀሰው ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ወደ እግዚአብሔር መንግሥት ለመግባት ዳግም መወለድ ከውሃና ከመንፈስ መወለድ ያስፈልጋል ባለው ጊዜ ኒቆዲሞስ ይህ እንዴት ሊሆን ይችላል ብሎ በመለሰበት ወቅት ኢየሱስም አንተ የእስራኤል መምህር ሆነ ስለነዚህ ነገሮች እንዴት አታውቅም ብሎ እንደመለሰለት አይነት ሰው ይሆናል ማለት ነው። ኒቆዲሞስ ራሱን ዝቅ የሚያደርግ ሁሉ ከፍ ይላል፣ ኋለኞች ፊተኞች ይሆናሉ፣ በሽተኞች መሆናቸውን አውቀው ፈውስ የሚሹ ሁሉ ፈውስን ያገኛሉ የሚለውን ከእግዚአብሔር አመክንዮ ወይም አስተሳሰብ የመነጨ የጸጋና የምህረት አመክንዮ ወይም አስተሳሰብ ኒቆዲሞስ አልተረዳውም ነበር። ይህም ማለት በሕይወታችን ውስጥ ከሚከሰቱ ማንኛውም አይነት ነገሮች በቅድሚያ ለእግዚአብሔር አባት ለጌታችን ለኢየሱስ ክርስቶስና ለመንፈስ ቅዱስ በአደራ መስጠት ያስፈልጋል ማለት ነው። ማሳሰቢያ፣ ይህ ማለት ግን በሁሉም ነገር ምልአት ያላቸው ከሰዎች ሁሉ በላይ የሆኑ አስገራሚ የሆኑ ክህሎቶች ያላቸው ካህናት መሆን ይኖርባቸዋል እያልኩኝ እንዳልሆነ ግን ልብ ልትሉ ይገባል። በፍጹም አይደለም። እንዲሁ ተራ ትሁትና ሚዛናዊ የሆነ ካህን ነገር ግን በቀጣይነት በመንፈስ ቅዱስ ለመታደስ ራሱን ያዘጋጀ ጠንካራ የሆነ ኃይል የማይጠቀም ውስጣዊ የሆነ ነጻነት ያለው በተለይም ደግሞ ራሱን በራሱ ነጻ ያደረገ ወደ ፈለገው አቅጣጫ ወደሚነፍሰው የመንፈስ ቅዱስ ንፋስ እንዲወሰድ ራሱን ያዘጋጀ ካህን ማለቴ ነው እንጂ። በሁለተኛ ደረጃ የምናየው አቅጣጫ ለማኅበረሰቡ የምታደርጉትን አገልግሎት የተመለከተ ይሆናል። በዚህ ረገድ በአሁኑ ዘመን ባለው ዓለማችን በፈጠረው የበረሃነት ስሜት ውስጥ የደህንነት ምልክት ሆኖ በጽናት መቆም፣ ይህም ማለት የክርስቶስን መስቀል በመምሰል የመንፈሳዊ ለውጥ ምንጭና በአጠቃላይ የታደሰ ማኅበረሰብ ለመፍጠርና ዓለምን ለማደስ መትጋት የሚለውን ያሳያል። በተለይም ደግሞ ለእኛ ሲል የሞተውና ከሙታን የተነሳው ጌታ ኃይል በቤተ ክርስቲያን ውስጥ ኅብረት እንዲፈጥርና በቤተ ክርስቲያን አማካይነት መላው የማኅበረሰብ ክፍል ኅብረትን እንዲፈጥር ኃይል የሚሰጠው እርሱ መሆኑን በአጽንኦት ለመግለጽ እወዳለሁ። ኢየሱስ ራሱ መከራውን ከመቀበሉ በፊት እኔ ግን ከምድር ከፍ ከፍ ባልኩ ጊዜ ሰውን ሁሉ ወደ ራሴ ስባለው የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ በማለት መናገሩ ይታወሳል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የምሕረት ልዑክ በመባል የሚታወቁና በእርሳቸው አነሳሽነት የተቋቋሙ 1000 የካቶሊክ ቤተ ክርስቲያን ካህናትን ያቀፈ የምሕረት ልዑካን አገልግሎታቸውን አጠናቀው በሮም ከተማ በተገኙበት ወቅት ቅዱስነታቸው በእሳቸው መሪነት ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን ለማቅረብ ቃል የገባን መሆናችን የሚታወቅ ሲሆን ነገር ግን በሰዓት ምክንያት ባለማቅረባችን ይቅርታን እየጠየቅን በነገው ዕለት የዝህን ስብከት ቀጣይ ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። Thank you.
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። I'll tell you I'll see you in the middle of the sea shaking.